ሰላም ናችሁ። ያው ባለፈው ስለ መላእክት ጀምረናል። ባለፉት ሁለት ሴሽኖቻችን ቅዱሳን መላእክትን ካየን በኋላ ከዛ ስለ ሰይጣን ሁለቱን ክፍሎች ኢሳይያስ 14 እና ሕዝቅኤል 28 መሰረት አድርገን መነሻ ሐሳብ ተነጋግረን ለዛሬ ነው በይደር ያቆየነው። ስለዚህ ስለ ሰይጣን ዲል ስላደረግን ሰይጣንና ጭፍራዎቹን ወይም አጋንንት እርኩሳን መናፍስት ሚለውን ነው ዛሬ የምንመለከተው። ያው እነሱን ባናነሳቸው ደስ እንደሚላችሁ አንዳንዶቻችሁ ገምታለሁ፣ ስማቸው ባይነሳ ግን መጽሐፉ ስለ እነሱም ያስተምራል። ስለ አጋንንት በብዙ ቁጥር ማለት ነው። አጋንንት የሚለው ራሱ ብዙ ቁጥር ነው። አጋንንቶች ሲሉ ሰዎች ይሰማለው፣ ግን ነጠላ ቁጥሩ ጋኔን ነው። ጋኔን ሲበዛ አጋንንት ይሆናል። ልክ መንፈስ ሲበዛ መናፍስት እንደሚሆን፣ ግን ያው መናፍስቶች አጋንንቶች ሲባል እየሰማው ያው አንዳንዴ ፈገግላለሁ ብቻዬን ማለት ነው። እነ ዳኒ እና ስለ አጋንንት መጽሐፍ ቅዱስ ሲነግረን አጋንንት ወይም ርኩሳን መናፍስት ፐርሰንስ መሆናቸውን ይነግረናል። ፐርሰንስ they are persons። ፐርሰን ስንል ኖሌጅ አላቸው ዊል አላቸው የሚለውን አብረን እናያለን ማለት ነው። ስለ ኖሌጃቸው ለምሳሌ የተወሰኑ የመጽሐፍ ቅዱስ ክፍሎችን ማየት እንችላለን። የማርቆስ ወንጌል ምዕራፍ 1 ቁጥር 24ን ሉቃስ 8 28ን ብታዩ ለምሳሌ የማርቆስ ወንጌል አጻጻፍ በተለይ በጣም አስደናቂ ነው። ማርቆስ ወንጌል ራሱ ደቀ መዛሙርቱ ክርስቶስን ያላወቁት እንዳላወቁት ደሆል ሜሴጁ ማርቆስ ተነቡ ያወቁት እነማን ስትሆኑ በጣም ትደነቃላችሁ። በነገራችን ላይ እና ማርቆስ ሲጀምር ምዕራፍ 1 ላይ መጀመሪያ ማንነቱን አይደንቲፋይ ያደረጉት ጌታን አጋንንት ናቸው። አንተ ቅዱሱ የእግዚአብሔር ልጅ ብለው ያለ ጊዜው ልታሰቃየን መጣህ ይሉታል። እንደሚያሰቃያቸው በጊዜው ያውቃሉ። ስለዚህ አሁን ከዛ ጊዜ በፊት እንደመጣም አውቀዋል። ማርቆስ ሲጨርስም የእግዚአብሔር ልጅ ነው ብሎ የሚናገረው መቶ አለቃው ነው፣ ሮማዊ ነው። እና ያወቁት እነዚህ ሁለት አስደናቂ ናቸው። መልእክቱ መጀመሪያ ላይ አጋንንት፣ መጨረሻ ላይ አዛብ፣ ሮማዊ ነው እንጂ የሚያውቀው። በመካከል ደቀ መዛሙርቱን ስትዋቸው አብረውት የሆኑ በቃ ብዙ ነገር፣ ሌላው ነገር ውስጥ እንዳልገባ በጣም ከሚያስደንቁኝ ወንጌላት አንዱ ማርቆስ ስለሆነ ነው። ስለዚህ ኢየሱስን አውቀውታል። የሚጠብቃቸው የመጨረሻውን ፍርድም አውቀዋል። ያለ ጊዜው ልታሰቃየን መጣ የሚለው አልቲሜትሊ ምን እንደሚጠብቃቸው ያውቃሉ፣ የመጨረሻ ፍርድ መኖሩን ያውቃሉ። ስለዚህ they have knowledge ማለት ነው። they have knowledge አንድ አምላክ መኖሩንም ያውቃሉ። ያዕቆብን ስናነብ ስለ እምነት ሲናገር ምን እምነት በስራ ካልተተረጎመ ምን ዋጋ አለው ብሎ ሲናገር ያዕቆብ 2:19 ላይ አጋንንትም እኮ ያምናሉ ይንቀጠቀጡማል ይላል። ስለዚህ አጋንንት እግዚአብሔር መኖሩን ያምናሉ። ስለዚህ they have knowledge ያውቃሉ የሚለውን ከዚህ መውሰድ እንችላለን። ስለማወቃቸው ስናነሳ አጋንንት ሁሉን አያውቁም። ያውቃሉ ስል ፍሬም ማድረግ ያለብን ሁሉን አያውቁም። ሁሉን የሚያውቀው እግዚአብሔር ብቻ ነው። አንዳንድ ጊዜ አእምሮ የሚያነቡ ሰዎች የሆነ መገለጥ በአጋንንት ኃይል የሚነግሩን ሰዎች ብዙ ነገር ሲያውቁ ይገኛል። የሚያውቁት ግን ሁሉን አዋቂ ስለሆኑ ሳይሆን አሁን ለምሳሌ አንድ ሰው መጥቶ እዚህ ጋር ቁርስህን የበላኸው ቅንጨና ፉል ነው ቢለኝ አንድ ባጋንንት እንትን ያለ ሰው እንዴት አወቀ ብዬ አይገርመኝ። ቁርሴን ስበላ አይቶኝ ሊሆን ይችላል። አሁን ዳንኤል ቢነግረኝ አብረን ስለበላን አይገርመኝም። በመንፈሳዊ ማለም ስላየ ነው አጋንንቱ ይሄ መንፈስ እዛ ጋር ስላየ እንጂ ነገይን ስለሚያውቅ አይደለም። ከንትና ጋር በዚህ ሰዓት ነበርክ ብሎ ቢነግረኝ አይገርምም። ይታይ ነበር፣ በግልጥ አድርጌዋለሁ። ሳደርግ አይቶ ነው እንጂ ክፉ መንፈስ የሆነ ነገር ነገን ስለሚያውቅ አይደለም። ስለዚህ አዋቂነቱ ሁሉን አዋቂነት የለውም ሰይጣን። ሌላ ደግሞ ማወቅ ያለብን ኤክስፒሪየንስ አለው። የስንት ዓመት ኤክስፒሪየንስ አናውቅም። አዳም ሲወድቅ ጀምሮ ነበረ፣ ከዛም በፊት ነበር አይደል? ስለዚህ ሲወድቅ ጀምሮ ነበረ። ስለዚህ አንዳንድ ጊዜ ነገ ምን ልናደርግ እንደምንችል አውቆ ሳይሆን ከዛ ሁሉ ኤክስፒሪየንስ ሰው ተመሳሳይ ሲቹዌሽን ውስጥ ሲቀመጥ ምን ሊያደርግ እንደሚችል የሚያውቀው በምንድን ነው? ፍሮም ኤክስፒሪየንስ። የስንት ሺህ ዓመታት ኤክስፒሪየንስ እንዴ! ዳዊትን በዝሙት የጣለው መንፈስ ዛሬም እኮ ሰዎችን የሚጠለው ነው። ስለዚህ ዳዊትን ፎቅ ላይ እንደሲሆን ሲያይ በአይኑ መጣል እንደሚችል ካወቀ በዛ ሁሉ ዘመናት ሰዎችን ሲጥል ከኖረ ዛሬም ሰዎችን ምን ውስጥ ቢያረጋቸው እንደሚወድቁ የሚያቀው አውቆ ሳይሆን from experience ገባችሁ? ዳዊትን በቲቢት የጣለው መንፈስ ፈትኖ ቲቢት ሰዎችን ምን ሊያረግ እንደሚችል በናቡከደነጾር ማይቶታል። በአለም ሁሉ ያን ሁሉ ሻመት ኤክስፒሪየንስ ስላለው ተመሳሳይ ሲቹዌሽን ውስጥ ሰዎች ሲገቡ ምን ሊመርጡ እንደሚችሉ ከኤክስፒሪየንስ ነው እንጂ እንደ እግዚአብሔር በመጀመሪያ መጨረሻውን ከጥንትም ያልተደረገው አያቀ ይሄ ውቀት የማን ብቻ ነው? የእግዚአብሔር ነው። በተለይ እግዚአብሔር ከአህዛብ ነገስታት ጋር ራሱን ለየት አድርጎ ከአህዛብ አማልክት ጋር ኢሳይያስ ላይ ጥቅሱን በኋላ ሰጣችኋለሁ ሲናገር ለምሳሌ ኢሳይያስ 46 ከ9 እስከ 10 እግዚአብሔር ሲናገር እኔ እኮ እግዚአብሔር ነኝ እንደ ሌሎቹ አማልክት አይደለሁ ከጥንት ጀምሮ የነበረውን ያልተደረገውን ገና ነገሮች ሳይሆኑ አውቃለሁ ሲል ይሄ ልዩነታችን ነው ብሎ ነው የሚያስቀምጠው። እግዚአብሔር እኔ እንደ አህዛብ ጣዖታት አይደለሁም እኔ ገና ያልተደረጉ ነገሮችን አውቃለሁ ሲል ኢናዘር ወርድስ እነሱ አያቁም። This is our difference ማለት ነው። ስለዚህ እግዚአብሔር ብቻ ነው ሁሉንም የሚያውቀው። ሰይጣን ከኤክስፒሪየንስ ውጪ እኛ እንዳየን አናቀም እንጂ በመንፈሳዊ ዓለም እንታያለን። ተሰውረን አይደለም የምንኖረው አይደል? ስለዚህ ከዛ ከማየት እንዴ ሳያይኝ እንዴ ታወቀ እንላለን? አ መንፈሱ አይቶናል እኮ ያ መንፈስ በሰው ውስጥ ሆኖ ይናገራልና አጋንንት ከዚህ ውጪ ሌላ ኖሌጅ የለውም። ሁሉን አያቅም። ግልጽ ነው? እሱን መውሰድ ይኖርብናል። ናቡከደነጾርም ህልም ሳይ ዳንኤል የተናገረው እንደሱ ነው። ህልሙንም ፍቺውንም ነገሩን ሲላቸው ሰይጣን ሊገባው አልቻለም። ቃላተኞቹን ጠንቋዎቹን መተተኞቹን ሰብስቦ ባሉስ ከዛሬ ስታጨበረብሩ ይኖራችሁትን ካልነገራችሁን ሲላቸው አረ ከማልክት መካከል እንኳን እንዴ የጠየቀ የለም ህልም ነገረው ፍቺ ይጠይቃሉ እንጂ ጭራሹ ህልሙን ብለው መናፍስት ሊያቋልቻሉ። ዳንኤል መጣና ግን ምን አለ? ሚስጥርን የሚያቃምላክ በሰማይ አለ። ስለዚህ ሁሉን ማወቅ የማን ነው? የእግዚአብሔር ነው። እና ያጋንንት አይደለም። አጋንንት ሁሉን አያቁም። ስሜት አላቸው አጋንንት ፐርሰናቸው የሚለውን ነው ለመናገር መሞከረው። በሉቃስ ወንጌል ምዕራፍ 8 ቁጥር 28 ላይ ሉቃስ ወንጌል ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ በታላቅ ድምጽም የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ እንዳታሰቃየኝ እለምንሃለሁ አለ። ስቃይ ምንድነው? ስሜት ነው፣ ፊሊንግ ነው አይደል? ስለዚህ ኢሞሽን ፊሊንግ አለው፣ የመሰቃየት ስሜት አለው። ሌሎችንም ክፍሎች ልናይ እንችላለን። ይለምናሉ። የማርቆስ በጣም የገረመኝ ክፍል አለ። ማርቆስ ወንጌል 5 ላይ ይመስለኛል አጋንንቱም ምን አለው ይላል? በእግዚአብሔር እለምንሃለሁ አለው ኢየሱስን። እና በእግዚአብሔር አምላሃለሁ ይላል ሌላኛው ትርጉም። እና በእግዚአብሔር እለም በእግዚአብሔር ተወኝ ምናም ብሎ አጋንንት ስመ እግዚአብሔርን ጠርቶ ኢየሱስን ሲለምን እና ለኔ ሶፈኒ እግዚአብሔርን ጠርቶ ሲለምን ሰይጣን እና ስሜት አለው ፈቃድ አለው ፈቃድ አላቸው መናፍስት። በዚሁ ሉቃስ 8 32 ላይ ስታነቡ በዚያም በተራራው የብዙ ሪያ መንጋ ይሰማሩ ነበር ወደ እነርሱም ሊገቡ እንዲፈቀድላቸው ለመኑት ፈቀደላቸውና ወደ ሪያዎቹ ወይም ወደ አሳሞቹ ገቡ። ስለዚህ ፈቃድም አላቸው እንዲፈቀደላቸው ለመኑት ይላል። ፐርሰንስ ናቸው። በዚሁ በሉቃስ ወንጌል 8 27 ጀምሮ ስታነቡ እርሱም ብሎ ሂ ብሎ ነው የሚያቀርበው አጋንንትን እንጂ ኢት ይያል አይደለም የሚያቀርበው ሂ ነው የሚለው። ስለዚህ they are persons ይሄንን እንይዛለን። ሰይጣንን መጽሐፍ ቅዱስ የአጋንንት አለቃ ብሎ ይጠራዋል ማቴዎስ ወንጌል ምዕራፍ 12 ቁጥር 24። ስለዚህ ሰይጣን አለ ያው ስላጋንንቱ ነው የምናወራው ብለናል። አለቃቸው ነው ከስሩ ያሉት ምኖች ናቸው አጋንንት ናቸው ማለት ነው አጋንንት ናቸው። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ጌታችን ሲናገር ዲያብሎስና መላእክቱ ይላል። This is my point ፈለኩት ነው ሰይጣንና ሶሪ ዲያብሎስና መላእክቱ አጋንንት ከየት ነው የመጡት የሚል መላምታል። ከየት ነው የመጡት አጋንንት? ሰይጣንን አወቀ ነው መላእክ ነበረ። ባለፈው እንዳየነው ኢሳይያስ 14 እና ሕዝቅኤል 28 ወደቀ ተጣለ። አጋንንቱ ግን ከየት ነው የመጡት የሚለው ጥያቄ ላይ ብዙ ጊዜ የሚነሱት ሶስት ሐሳቦች ናቸው። ሶስቱንም እናገራለሁ። አንደኛው ከአዳም በፊት የነበሩ ፍጥረታት ነበሩ። እነሱ ናቸው እንደዚህ እንደዚህ የወደቁትና አጋንንት የሆኑት የሚል ሐሳብ አለ። ይሄ ሐሳብ ችግሩ ከአዳም በፊት ፍጥረታት እንደዚህ አይነት ስለመኖራቸው አጋንንት ስለመሆናቸው ሳይሆን ስለመኖራቸው ራሱ መጽሐፍ ቅዱስ አይነግረንም። ስለዚህ መጽሐፉ ዝም ካለ ቄሱም ዝም ማለት አለበት ማለት ነው። ሁለተኛው ደግሞ ዘፍጥረት 6 ላይ ስታነቡ የእግዚአብሔር ልጆች የሰው ልጆች አገቡ። ከዛ በኋላ ኔፍሊሞች በዛን ዘመን ነበሩ፣ ነሰሰሪሊ ተወለዱ ሳይሆን ነበሩ። እና እዛ ጋ ነው ስጋቸውን ያጡት። ስጋቸው ስለተወሰደ በጥፋት ውሃም ስለተመቱ ስጋ ይፈልጋሉ፣ ዲስኢምቦዲድ ስፒሪትስ ሆኑ። ስለዚህ እነዚህ ናቸው ሁልጊዜ ስጋ ይፈልጋሉ። ሰው ውስጥ መግባት አለባቸው፣ እንስሳት ውስጥ መግባት አለባቸው፣ ልክ ሪያ ጋር ቅድም እንደገቡት እና እነሱ ናቸው ይላል። ዘፍጥረት 6 ከመጽሐፍ ቅዱስ አስቸጋሪ ምንባባት ወይም ዲፊካልት ፓሴጅስ ከሚባሉት አንዱ ነው። ስለዚህ መጽሐፍ ቅዱስ ይሄንን ቢልም ይሄንን ከአጋንንት ጋር ለማያያዝ ለዲቤት ክፍት ነው ማለት ነው። በቃ እርግጡን ነው የሚናገረው። መጨረሻው ነው እርግጡን ነገር ምናምን እንደምንለው መጨረሻው ነገር እናሽጥልኝ ረስታችሁታል መሰለኝ። እንደው መጨረሻው ነው አንልም፣ የሆነ መነሻ አለው። ከዚህ በላይ ለመሄድ የተጻፈ ነገር የለም። ሶስተኛው ደግሞ መላእክቱ ናቸው። ሰይጣን ሲያምጽ ብቻውን አልነበረም፣ አለቆች አለቃ ስለነበረ ሰይጣን ጭፍሮች ነበሩት። ስለዚህ ጭፍሮቹ ናቸው አጋንንት የሆኑት የሚል ነው። ይሄ የተመሰረተው አሁን ቅድም ያነበብኩት ማቴዎስ 25:41 ላይ ዲያብሎስና መላእክቱ ይላል። ስለዚህ ከሱ ሌላ ሌሎች መላእክትም አሉ ማለት ነው። በጴጥሮስ ሁለተኛ ጴጥሮስ ምዕራፍ 2:4 ላይ እንደዚህ ይላል፣ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ብሎ ያወራል። ስለዚህ ኃጢአትን ላደረጉ መላእክት፣ ስለዚህ አንድ መላእክት ብቻ አይደለም ኃጢአትን ያደረገው፣ ሜኒ ኤንጀልስ ናቸው ማለት ነው። ኃጢአትን ያደረጉ መላእክት አሉ። በይሁዳ 6 ላይም ደግሞ ይሁዳ 6 ያው ይሁዳ ስንል አንድ ምዕራፍ ስለሆነ ምዕራፍ አንናገርም፣ 6 ማለት ቁጥር 6 ማለት ነው። ይሁዳ ሁለተኛ ሶስተኛ ዮሐንስ ሁለተኛ ዮሐንስም አንድ ይመስለኛል፣ ቁጥር ብቻ ነው የሚነገረው። መኖሪያቸውንም የተውትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። ስለዚህ መኖሪያቸውን ምን ያላረጉ የተው የራሳቸውን አለቅነት ያልጠበቁ መላእክት ይላል። ስለዚህ መላእክት ብቻ ሳይሆን አለቆችም ናቸው። አለቅነታቸውን አልጠበቁም ሲል ዝም ብሎ ተራ መላእክት ብቻ ሳይሆኑ አለቆችም እንደነበሩባቸው ይነግረናል። ስለዚህ ዲያብሎስና መላእክቱ የሚለው ኃጢአትን የሰሩ መኖሪያቸውን ያልጠበቁ አለቅነታቸውን የተዉ መላእክት የሚለው ሰይጣን ሲያምጽና ሲወድቅ የወደቀው ብቻውን ሳይሆን ከብዙ መላእክት ጋር ነው። መላእክት ቁጥራቸው ስንት እንደሆነ አናቅም ብለናል ባለፈው። ቅዱሳኑም የወደቁትም ስንት እንደሆኑ አናቅም። ሲሶ መላእክት የሚል ነገር በኦርቶዶክስ ቴዎሎጂ ውስጥ ያለ ይመስለኛል። ኬት ቤዝ እንዳደረገ አላቅም። ምንም ሙከራ ለማወቅ ሙከራ ስላላደረግኩ ሊሆን ይችላል። ግን ብዙ መላእክት አለቆችም ጭምር ወድቀዋል ከሰይጣን ጋር ማለት ነው። ስለዚህ ነው ጌታ ኢየሱስም ዲያብሎስና መላእክቱ ሲል እነዚህን ነው የሚያወራው። ግን አሁን እዚህ ጋም ችግሩ ያለው የጴጥሮስን መልእክት የሚነግረን የይሁዳን መልእክት የሚነግረን እነዚህ መላእክት ምን ሆነዋል ነው የሚለው፣ ታስረዋል ነው መኖሪያቸውን ያልጠበቁ የታሰሩ አይደል? ደግሜ ላንብበው። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ሊጠበቁ መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። ስለዚህ መታሰራቸውን ነው የሚያወራው። ስለዚህ የተፈቱትስ ከየት መጡ? አሁን የሚሰሩትስ ከየት መጡ? ያልታሰሩ አሉ ማለት ነው የሚል ጥያቄ ቢነሳ አግባብ ያለው ጥያቄ ነው። ስለዚህ የመላእክት ጉዳይ እንደዚህ ይከፈላል። መላእክት በሁለት ይከፈላሉ፣ ቅዱሳን መላእክት ወይም ያልወደቁት መላእክትና ርኩሳን መላእክት ወይም የወደቁ መላእክት ተብለው ይከፈላሉ። የወደቁት መላእክት ደግሞ እንደገና ያው ያልወደቁት ከሰይጣን ጋር ያመጹት ማለት ናቸው። ማቴዎስ 25:41 ቅድም ዲያብሎስና መላእክቱ ያልነው ልንወስድ እንችላለን። ቀጥሎ ደግሞ የወደቁቱኑ ወይም ከሰይጣን ጋር ያመጹትን እንደገና በሁለት ልንከፍላቸው እንችላለን፣ ያልታሰሩና የታሰሩ። እንግዲህ አሁን ሶስተኛው አስተምሽን መላእክት ናቸው የሚል ነው። እሱን አስዩ ማርጌ ነው። ሶስት ነገሮች ነው አይደል ያልነው፣ ከአዳም በፊት የነበሩ። ቀጥሎ ደግሞ ዘፍጥረት 6 ላይ የእግዚአብሔር ልጆች ከሰዎች ልጆች ጋር ተጋብተው የሚለው ነሰሰሪሊ መላእክት ናቸው አይደሉም የሚል ሌላ ጥያቄ አለ። ከነሱ የተወለዱት እና ስጋቸውን ያጡ የሚለው ነው። እሱም ለእንትን ክፍት ስለሆነ ትቼዋለሁ። ሶስተኛ ደግሞ የወደቁ መላእክት ናቸው የሚለው ካሉት ሶስት ምርጫዎች የተሻለ ሆኖ ለእኔ ያገኘሁት፣ እናንተ የግድ እሱን ላታገኙ ትችላላችሁ፣ ይሄኛውን ነው። መጽሐፍ ቅዱስ በግልጥ ስለማይነግረን እዚህ ላይ ምንም ዶግማ የምንመሰርተው ነገር አይኖረንም ማለት ነው። ያልታሰሩ ኤፌሶን 6:11-12 ላይ ስታነቡ ውጊያችን ከስጋ ጋር አይደለም ከጨለማው ኃይላት እንዲህ ስልጣናት ምናምን ብሎ ያወራል። እሱ ቃል ከቆለሳይስ ጋር ስታነቡ ቆለሳይስ ላይ ምዕራፍ 1 ቁጥር 15ና 16 ላይ እንደዚህ ይላል አይደል? ሁሉን የፈጠረው ልጁ መሆኑን ሲናገር ቆለሳይስ ምዕራፍ 1 ቁጥር 15ና 16 ላይ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ስለዚህ እነዚህ መላእክት ናቸው ብለናል ባለፈው አይደል? ጌትነት፣ አለቅነት ወይም ስልጣናት ብሎ እነዚህ መላእክት ናቸው አይደል? እነሱ ናቸው። ኤፌሶን 6 ላይ ስንሄድ ይህንኑ ተርም ነው የሚጠቀመው። ኤፌሶን 6 12 መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማይም ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። ስለዚህ ውጊያችን ከማን ጋር ነው? ከአለቆችና ከስልጣናት። ቅድም ቆለሳይስ ላይ ያነበብነው ጌታ የፈጠረው አለቆችን፣ ስልጣናትን፣ ኃይላትን በሙሉ ፈጥሯል ብሎ መላእክት ናቸው አለን። እዚህ ጋር ደግሞ እርኩሳን ናቸው፣ ስለ አጋንንት ነው የሚያወራው። ስለዚህ ውጊያችን ከነሱ ጋር ነው ሲል ተመሳሳይ ቃላት አሉ፣ ስልጣናት፣ አለቆች የሚለው። ስለዚህ ኤንጅልስ የሚለው ውስጥ ሁለቱንም ብናካትታቸው አሉ ማለት ነው። አጋንንት የሚለው መላእክትም ሊሆን ይችላል የሚለውን አሰምሽን ትንሽ ወይት ይጨምርልናል። ስለዚህ ከወደቁት መላእክት መካከል ያልታሰሩ አሉ። ምክንያቱም የኤፌሶኑ የሚነግረን እስቲል ውጊያችን ከማን ጋር ነው? ከነዚህ አለቆች ጋር ነው። ቢታሰሩና ቢቀመጡ ኖሮ ውጊያችን ከነሱ ጋር አይደለም። ውጊያችን ከነሱ ጋር ነው ማለት they are active ማለት ነው። ስለዚህ ያልታሰሩ አሉ ማለት ነው። መላእክት ናቸው ወይ? አዎ። ለምን? አለቆች ስልጣናት የሚለው ከቆለሳይሱ ጋር ስለሚሄድልን መላእክት ናቸው። ታስረዋል ወይ? አይ፣ ውጊያ ላይ ናቸው። ውጊያችን ከነሱ ጋር ነው ተብሏል። ስለዚህ ያልታሰሩ መላእክት አሉ የሚለውን አሰምሽን ትንሽ ቦታ ይጨምርልናል። የታሰሩም አሉ። ምክንያቱም ሉቃስ 8:31 ቅድም ስናነብ ወደ ጥልቁ እንዳትልከን ብለው ይለምኑታል። ለምንድን ነው የለመኑት? እዛ የታሰሩ አሉ። ስለዚህ አክቲቭ ከሆነው እንቅስቃሴ ተወስደው እዛው አክቲቭ የማይሆኑበት ኢንአክቲቭ ሆነው የታሰሩበት ቦታ ላለመቀላቀል፣ ከዘመዶቻቸው ጋር እንዳይቀላቀሉ ማለት ነው ነው የለመኑት ብለን መውሰድ እንችላለን። የታሰሩት የሚለውን ደግሞ እንደገናም ለሁለት ማየት እንችላለን። የታሰሩት ጊዜያዊ እስር ውስጥ ያሉ፣ ራእይ ምዕራፍ 9 ከቁጥር 1 እስከ 5 ብንመለከት፣ ራእይ ምዕራፍ 9 አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው። የጥልቁም ጉድጓድ መክፈቻ ተሰጠው፣ የጥልቁንም ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው፣ የእግዚአብሔርን ማተም በግንባራቸው ከሌለባቸው ሰዎች በቀር። በምድር ላይ ያለውን ሳር ቢሆንም ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። አምስት ወርም ሊሳቃያቸው ተሰጣቸው እንጂ ሊገ ሏቸው አይደለም። እነርሱም በሚሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው ይላል። ስለዚህ ወደ ታችም ዝቅ ብትሉ አለቃ አላቸው ይላል ቁጥር 11። በእነርሱም ላይ ንጉሥ አላቸው፣ እርሱም የጥልቁ መልአክ ነው። ስሙም በዕብራይስጥ አብዶን፣ በግሪክ አፖሊዮን ይባላል ብሎ ይነግረናል። ስለዚህ እነዚህ አሁን ተፈተው ከሆነ ከጉድጓድ ውስጥ ወጥተው ሲናደፉ ሰዎችን ሲያሰቃዩ ነው የምናየው አይደል? እነዚህ እርኩሳን መናፍስት ናቸው። ቅድም ያነበብናቸው የጴጥሮሱ መልእክትና የይሁዳው ግን ለዘላለም ፍርድ ተጠብቀው ያሉ ነው። ሲፈቱ አናነብም። በቃ ለፍርድ ምን ሆነዋል? ተቀምጠዋል። አክቲቭ አይደሉም። እነዚህኞቹ ግን አሁን አክቲቭ አይደሉም። ግን የሆነ ጊዜ ላይ ራእይ ላይ የሆነ ጊዜ ላይ ወጥተው ምን ያረጋሉ? ሰዎችን ይነድፋሉ፣ ያሰቃያሉ። ስለዚህ የታሰሩትም የሆነ ተፈተው የሚሰሩበት ጊዜ አላቸው አሉ፣ ለዘላለም የተጠበቁ አሉ። ስለዚህ ለመለስ ወደ መጀመሪያ መላእክት በሁለት ይከፈላሉ፣ የወደቁ እና ያልወደቁ። የወደቁቱ ለሁለት ይከፈላሉ። ምን የሆኑ ብለናል? የታሰሩና አክቲቭ የሆኑ። አሁን ያልታሰሩ የሚሰሩ። የታሰሩ የሚለውን እንደገና ለሁለት ከፍለናል። የሆነ ወቅት የሚፈቱ ወይም ጊዜያዊ እስር ያለባቸው። ከዛ ደግሞ መጨረሻ ያሉት ደግሞ የጴጥሮስና ይሁዳው የሚነግረን ተከርቸም የገቡዋሉ፣ ድሜ ፍታህ የገቡዋሉ እና እነሱ ለዘላለም ፍርድ የተጠበቁ ናቸው ነው የሚለን። ስለዚህ በዚህ ፍሬምወርክ ውስጥ መውሰድ እንችላለን። ግልጽ ነው ሀሳቡ። በአጋንንት ጉዳይ ምናምን በጣም እንትን ያልኩ አይደለሁም። መጽሐፍ ቅዱስ ስለ አጋንንትም ብዙ እንድንመሰጥ አያረገንም። ፖይንቱ የመጽሐፍ ቅዱስ ዋና መልእክት ስለ አጋንንት ጥልቅ እውቀት እንድናቅ አይደለም። እንዲያውም ራእይ መጽሐፍ ላይ ሲናገር የአጋንንትን ምስጢር ያላወቁ ብሎ ነው የሚናገረው። ማወቅን ፖዚቲቭሊ አይደለም የሚወስደው። አሰራሩን አይተን ክፉ መናፍስትን እንድንቃወም ነው እንጂ እንድናጎላ የተጠራ ነው ትኩረት የምናደርገው ማላይ እንደሆነ ሁላችን እናውቃለን። ሰይጣን ሃይራርኪ አለው፣ ደንበኛ መዋቅር አለው። ሰይጣን የቤተ ክርስቲያንን ሃይራርኪ የቤተ ክርስቲያንን አሰራር ይንዳል እንጂ ማፍረስ ይፈልጋል እንጂ እሱ መንግስት ጋር ብትሄዱ ውልፍት የለም። በደንብ ነው በቃ አጠናክሮ ምናምን ይዞ ሃይራርኪውን ጠብቆ ሰይጣን ቁንጮ ሆኖ በደንብ መዋቅሩ የተጠበቀ ነው። የትም ቦታ መዋቅር ሲያይ ግን መናድ ይፈልጋል። በሱ ቤት ጉዳይ ላይ ግን ቀልድ የለም። እርስ በርሱ አይጣላም። ጌታችን ነግሮናል አይደል? አንድ መንግስት እርስ በራሷ እንትን የምትል ከሆነ ምን ታረጋለች? በአጋንንት አለቃ ነው አጋንንትን የሚያስወጣው ሲሉት፣ እንዲህ አጋንንት እርስ በርሱ መስሏችኋል እንዴ? እቺ መንግስት እኮ አትጸናም። አጋንንት እንደሱ አያደርጉም። የእኛን ቤት ግን እንደሱ ሊያደርጉት ይፈልጋሉ። እርስ በርስ ምናምን መንግስቱ እንዲጠፋ የእግዚአብሔርን መንግስት። የእሱ መንግስት ጋር ግን እርስ በርስ አጋንንት እንደሱ እየተጣሉ መንግስታቸውን የማፍረስ ሀሳብ የላቸውም። እሱም ግን ስራ እኛ ጋር ነው የሚሰሩት፣ ሞኞቹ ጋር ማለት ነው። ያው ዊዝ ኦል ዲው ሪስፔክት እና መዋቅር እንዳለው ኤፌሶን 6:12 ላይ ቅድም ያነበብነው ውጊያችን ኃይላት፣ ስልጣናት፣ አለቅነት ሲል የሆነ ሃይራርኪ ነው የሚነግረን። ከነሱ ጋር ነው የሚሰራው መዋቅሩ። ስለ ቅዱሳን መላእክትም ከተነገረው ቅድም ቆሎሳይስን አንብቤ ያለው ኤፌሶን 3:10 ላይ እንደዚህ አይነት ነገር ነው የሚጠቀመው ሐዋርያው ጳውሎስ። 3:10 ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይላል። ባለፈውም አይተነዋል፣ በቤተ ክርስቲያን እግዚአብሔር ጥበቡን ለመላእክት ማሳየት ይፈልጋል ብለን። ስለዚህ እዚህ ጋር አለቆችና ስልጣናት ያለው ቅዱሳን መላእክትን ነው፣ ለነሱ ለሰለ መስጠት ነው። ስለዚህ ኤፌሶን 3 እና ቆሎሳይስ 1 ላይ ቅዱሳን መላእክቱን አለቆችና ስልጣናት ብሎ፣ እንደገና ደግሞ ኤፌሶን 6 ላይ ደግሞ ውጊያችን ካለቆችና ስልጣናት ነው ሲል ሁለቱም ጋር ተመሳሳይ ቃል መጠቀሙ ሁለቱም ጋር መላእክት ሊኖሩ እንደሚችሉ ወይም መላእክት እንደሆኑ ነው የሚነግረው። ውጊያችን ከጨለማው ዓለም ሰራዊት ስልጣን ጋር ነው ብሎ የሚናገረው መጽሐፍ ቅዱስ አጋንንትን እርኩሳን ነው የሚላቸው። እርኩሳን አንሆሊ ይላቸዋል፣ ኢቭል ብሎ ይጠቅሳቸዋል። ማቴዎስ 11 ላይ ለምሳሌ እርኩሳን ይላል። ኢቭል ስፒሪት ሲል ክፉ መናፍስ፣ ክፉም ናቸው እርኩሳንም ናቸው። እርኩሳን ስለሆኑ ሰዎችን ለቆሻሻ ነገር ነው የሚያነት፣ ለቆሻሻ ነገር። የሰዎችን ልብ ማርከስ ይፈልጋሉ፣ የሰዎችን አእምሮ ማርከስ ይፈልጋሉ። ሰዎችን ለቆሻሻና ለረከሰ ስራ ነው ማነሳሳት የሚፈልጉት። በቃ ንጹህ ነገር አይወዱም፣ ልብ እንዲነጻ አይፈልጉም። ያው የብርሃን መልአክ ተመስለው ስለሚመጡ አጭበርባሪዎቹ አሉ። አንዳንዱን ለዝሙት ይገፈትራሉ፣ አንዳንዱን ደግሞ ከሴት ጋር እንዳይተኛ የፍየል ስጋ እንዳይበላ ቆሻሻ ነገር እንዳይነኩ ምናምን ምናምን አድርገው በቃ ሲያስመስሉ እኮ ነው። በቃ እንዳረከሱ አድርገው ለማድረግ ይፈልጋሉ፣ ግን ልባቸውን አእምሯቸውን በቆሻሻ ነገር ሞልተውታል። አቅበው ያስቀምጧቸዋል እንጂ ሌላውን ደግሞ ክፉ ሀሳብ ሁሉ ወደ ሰው ልብ እየረጩ ክፉ ነገር ውስጥ አንዳንዴ እንደዚህ ለዴሊቨራንስ ሲጸለይ አንዳንድ ሰዎችን ምስክርነት ስንሰማ ምን ያህል አዋራጅ እንደሆነ አተላ የሚያስጠጣቸው አተላ የሚያስልሳቸው ሰምታችሁ ታውቃላችሁ። በቃ የቆሻሻ ነገር ውስጥ ሁሉ የሰውን ጫት ቅሞ የአፉን ቱፍታ ነው የሚሉት እኛ ኪውን እንትን እንዲሉ የሚያደርግ ምናምን በቃ ንጽህናን የሚጠላ አዋራጅ ነው መጥፎ ነገር ቆሻሻ ነገር ነው ሰይጣን የሚወደው ነው አሰራሩ ያው የተለያየ አይነት አሰራር አለ አሁን ለምሳሌ መዝሙር 91 ከቀትር ጋኔን ምናምን ይለናል አይደል በቀትር የሆነ ነገር አለ ማለት ነው አንዳንዴ በዛ ሰዓቱን ዛት ወረዱ ምናምን ይላል ያው እናት የምትተርተው አንድ ተረት ነበር አለ ሰዓት ወንዝ መውረድ የተኛ ጋኔን ለመቀስቀስ ነው ምናምን እና የቀትር ጋኔን ቀትር ላይ የሆነ ነገር አለ ማለት የሆነ የማታ የቀን የምናምን አይነት አሰራር ያላቸው ይመስላል ዳንኤልን ባለፈው ያየነው መጽሐፍ ላይ የፋርስ አለቃ ምናምን ሲል በሆነ ቦታዎች ላይ ጂኦግራፊካል ነገር ያላቸው ይመስላል አይደል ይመስላል ይሄን ኤክስትራፖሌት አድርጎ ሁል ጊዜ እንደዚህ ያለ ለማለት ይከብዳል መጽሐፉ ቁጥብ የሆነባቸው ቦታዎች ላይ ቁጥብ ነው መሆን ያለብን ይሄን መለጠጥ የለብንም ግን የሚመስል ነገር አለ ፋርስ ጋር ብቻ ነው ወይስ ሌሎችም ጋር ነው እንዴው ኢትዮጵያም ኤርትራም ምናምን የአዲስ አበባም የጎንደርም ያስመራም ይኖር ይሆን አላቅም የለንደንም የኤድንበራም አላቅም ፍጡራን ናቸው መላእክት ስለዚህ አጋንንቱም የተፈጠሩ ናቸው ውስን ናቸው የተገደቡ ናቸው በአንድ ጊዜ ከአንድ ቦታ በላይ መገኘት አይችሉም ኦምኒፕሬዘንት አይደሉም ግን መናፍስት ስለሆኑ በአንድ ቦታ ላይ ብዙ መገኘት ይችላሉ ለምሳሌ አንዱን ሰው ጌታ ነጻ ሲያወጣው ስንት ናችሁ ሲል ምን አለ ሌጊዮን ሌጊዮን ስንት ሺ ነው ትላንት ስትል 6000 ከደማ ነውና ሌጊዮ አንድ ሰው ላይ 6000 ይታያችሁ ለዛውም ሚሊዮንም ሊሆን ይችላል አናቅ በሌሎችም ኬዞች መጽሐፍ ቅዱሳችን አንዱ ሰው ላይ ሌጊዮን መሆኑን ነግሮናል ስለዚህ በአንድ ጊዜ ሁሉ ቦታ ባይገኙም አንድ ቦታ ላይ ፊዚካል ስላልሆኑ ማቴሪያል ቢንግስ ስላልሆኑ አንድ ቦታ ላይ ታውዘንድስ ወይ ሚሊየንስ ሊገኙ ይችላሉ ጉልበታቸው ከሰው ጉልበት ይበልጣል ለዚህ ነው በጌርጌሴኖን የነበረው ሰው ጋር ማቴዎስ ሁለት አርጎ ይነግረናል ሁለቱንም ሌሎቹ ወንጌላት ግን አንዱ ላይ ብቻ ነው ስፖትላይቱን የሚያረጉት በሰንሰለት ይታሰር ነበር ሰንሰለቱን ምን ያረግ ነበር ይሰባብር ነበር እንደዚህ እንደ ሆሊውድ የሱፐር ምንድን ነው የሚሏቸው ሱፐር ሂሮስ እንደሚሏቸው ምናምን አይነት ይመስላል እና ሰንሰለቱን ይሰባብር ነበር ይላል እና እንደሱ አይነት ጉልበት አላቸው ፊዚካል በሆነ ነገር ላይ ሁሉ ሰንሰለት ያው ፊዚካል ነው አጋንንቱ እንደሱም ይሰባብሩ እንደነበር ይነግረናል መናፍስት መሆናቸው ሰዎች ውስጥም እንስሳት ውስጥም መግባታቸው ይሄንን ይነግረናል ስዋና ስራቸው ሰይጣንን ማገልገል ነው ሰይጣን በእነሱ በኩል ሆኖ ሁሉ ቦታ ስለሚያገለግሉ ተረጭተው ለሱ የምን ፊሊንግ ይሰጡታል የኦምኒ ፕሬዘንስን ስሜት ይሰጡታል በዚኛው አጋንንት እዚህ ጋር አለ በዛኛው አጋንንት በኩል የሱን ሃይራርኪ ተጠብቀው ሁሉ ዓለም ላይ ስለሚሰሩ ለሱ ሁሉ ቦታ የመገኘት አይነት ስሜት ነው የሚሰጡት ሰይጣን ግን በአንድ ጊዜ መገኘት የሚችለው ስንት ቦታ ነው አንድ እግዚአብሔር ብቻ ነው በአንድ ጊዜ ሁሉ ቦታ የሚገኘው ሌላው ስራ የእግዚአብሔርን እቅድ ማፍረስ ነው ሰይጣን የእግዚአብሔርን ስራ ማፍረስ ይፈልጋል ዳንኤል 10 ከ10 እስከ 14 ራእይ 16 ከ13 እስከ 14 ብናይ አሁን ገብርኤል ተልኮ ዳንኤል ጋር መጸለይ በጀመርክበት በመጀመሪያ ቀን ነበር መልእክት ይዤ መጣው ግን መልእክቱን እንዳላደርስ የፋርስ አለቃ ምን አረገ ተቋቋመኝ ሜሴጁ እንዳይመጣ ተቋቁሞ በቃ አታደርስም ለዳንኤል መልእክቱን ሰውየው ጾም ጸሎት ይዞ እዚህ ው ይላል የመጀመሪያ ቀን ነው የተሰማው 28 ቀን ተቆጥሯል ግን ገጥቶታል መጨረሻ ያው 911 ወደ ሚካኤል አርጎ መጥቶ ነው የሚነግረው ስለዚህ መልእክት እንዳይመጣ የእግዚአብሔር ስጦታ እንዳይመጣ የእግዚአብሔር በረከት እንዳይመጣ የእግዚአብሔር ስራ እንዲበላሽ የእግዚአብሔር ስራ እንዲደናቀፍ ነው ሰይጣን የሚፈልገው አጋንንቱ ስራቸው ይሄ ነው በሌላ መልኩ ደግሞ سنመለከተው እግዚአብሔር አጋንንትን ለሥራው ሊጠቀምባቸው ይችላል አንደኛ ነገስት 22ን ለምሳሌ ብትመለከቱ አካብን ማን ነው የሚያስተው ብሎ ሲነጋገር አንዱ ክፉ መንፈስ እንደዚህ አንዱ እንደዚህ ከዛ እኔ ያስተዋለሁ በነቢያት ባስተኛ ነቢያት አለ አይደል ስለዚህ ሊጠቀምባቸው ይችላል እግዚአብሔር ምክንያቱም የሁሉ የበላይ የሁሉ ገዢ እግዚአብሔር ነው የኢዮብም ታሪክ የሚነግረን እንደሱ ነው ኢዮብ እግዚአብሔር ሰይጣን እግዚአብሔርን ጠይቆ ፈቅዶለት ነው ኢዮብ ላይ መከራ ያመጣው ሁሉ ጊዜ እንደሱ ነው ማለት ባይሆንም በሆኑ ሲቹዌሽንስ ሊሆን ይችላል ያለ እግዚአብሔር ፈቃድ ሊያጠቃው አልቻለም ስለዚህ ሰይጣን ኃይለኛ ቢሆንም ኃይሉ እግዚአብሔርን የሚቋቋም እንደፈለገም ያረግበት አይደለም ለዚህ ነው የእግዚአብሔር ጠበቃ የሚያኖረን እግዚአብሔር ከጠበቀን ሰይጣን ምንም ቢያረግ አይችልም ስለዚህ አንዳንድ ጊዜ እግዚአብሔር ለሆነ ሚሽን ሊጠቀምባቸው ይችላል ወይም ደግሞ እግዚአብሔር ሲፈቀድ ነው አንዳንድ የሚሆን ይሄ ማለት ክፉ ነገር በሆነ ቁጥር እግዚአብሔር ፈቅዶ ነው ብለን ኢንተርፕሪት ማድረግ አንችልም የሆነ ሲቹዌሽንስ ላይ ብቻ ነው ያየ ነው እዚ ላይ ሚዛን መጠበቅ ይኖርብናል የጣዖት አምልኮን ያስፋፋሉ እውነተኛ ወንጌልን ይበርዛሉ ቅድም እንዳነበብነው ጢሞቴዎስ መልእክት ላይ በመጨረሻው ዘመን ምን ያለ ያጋንንትን ትምህርት ሰዎች እየተከተሉ በቤቱ እየሳቱና እያሳቱ ሲል ወንጌልን ምን ያረጋሉ ይበርዛሉ ውሸተኛ ወንጌል አለ ስለዚህ እሱ ዮሐንስም ሲነገር ክርስቶስ ኢየሱስ በሥጋ እንዳልመጣ እንትን የሚል እሱ አሳቹ ነው የዛ መንፈስ ነው ይላል ስለዚህ ክርስቶስ በሥጋ መጣ የሚለውን ሜሴጅ የሚበርዝ ካለ የማን ነው ስለዚህ ወንጌልን ይበርዛል ጤናማን አስተምሮ ያበላሻሉ እሱም ስራቸው ነው ሰዎችን በህመም በስቃይ ያንገላታሉ የክርስቶስ አገልግሎት በሙሉ የሚነግረን የጎበጡ ሰዎችን ሲያቃና ክፉ መንፈስ እንደዚህ አስሯት ነው ይላል ዲዳና ደንቆሮ መንፈስ የነበረበትን ገስጾ መንፈስ ነው የሚለው ዲዳነቱም ጊዜ ከመንፈስ ነው ማለት አይደለም ግን እንደዚህም ሰዎችን ዲዳ በማድረግም ሊገለጡ ይችላሉ ጳውሎስም ጸልዮላቸው አጋንንት ወጥቶላቸው ነፃ የወጡ ሰዎች አሉ እኛም በዘመናችን አይተናል ስለዚህ በሽታ ሁሉ አጋንንት ያመጡትና ሰው ሲጸልይለት አጋንንቱ ይወጣ ሁሉ ሰው እንደዚህ ይሆናል ማለት ባይሆንም በሽታ ሁሉ ያው አፍተሮል የውድቀት በወደቀ ዓለም ስለምንኖር እሱ ፓርት አለ ሰይጣንም ሊያመጣ ይችላል ግን ሰይጣንም ሰው ባየን ቁጥር አጋንንት ይዞት ነው እንዳንል መጠንቀቅ አለብን ግን ሰዎችን ያሰቃያሉ የኢዮብንም ስቃይ እዚህ ውስጥ በመሳሌነት መጨመር እንችላለን አህዛብ ጣዖታትን ሲያመልኩ አማልክትን ሲያመልኩ ማንን ነው የሚያመልኩት? አጋንንት ነው አይደል? ጳውሎስ ሲናገር ቆሮንቶስ ላይ ሲያስረዳ ለጣዖት ስለታረደ የሆነ ነገር ሲጠየቅ ሲመልስ ምንድነው የሚለው? ያህዛብ አማልክት ምኖች ናቸው ይላል። አጋንንት ናቸው። ስለዚህ እነሱ አምላክ ብለው የሚያመልኩት ነገር እነሱ ይመስላቸው እንጂ ማንን ነው ያመለኩ ያሉት? አጋንንት ነው ያመለኩ ያሉት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 ሱን ይነግረናል። በጣም ያስደንቅ ነገር ስለዚህ በእስራኤል በብሉይ ኪዳን እግዚአብሔርን ስታመልክ ከእስራኤል ውጪ ያለው ዓለም ሁሉ አማልክትንና ጣዖታትን ሲያመልክ ዓለም ሁሉ ማንን ይያመልክ ነበር ማለት ነው አጋንንትን ነበር የሚያመልከው የሚገርማችሁ ብሉይ ኪዳን ላይ አጋንንት ሲወጡ አንመለከት አጋንንት እንግዲህ ትልልቅ ነቢያት ነበሩ ባህር የሚከፍሉ ሰማይ የሚቆልፉ ነበሩ የሚገርሙት የሚያስነሱ አጽማቸው ሰው የሚያስነሳ ብዙ መናገር እንችላለን ያጋንንትን ስራ ያፈርሳሉ ግን የትም ቦታ ሰዎች ከአጋንንት ዴሊቨርድ ሲሆኑ ብሉይ ኪዳን ላይ ምንም ሪከርድ የለም ደኒረስት ተብሎ የሚወሰደው ደኒረስት ብቻኛው ዳዊት በገና ይዞ ሲደረድር ከሳኦል ክፉ መንፈስ ይርቅ ነበር ይርቅ ነበር ማለት ሳኦል ዴሊቨርድ ይሆን ነበር ማለት አይደለም ክፍሉን ስታነቡት ፎር ኤ ዋይል ሪሊፍ ያገኛል መንፈሱ አስጨንቆት ምናምን በቃ ሰውየው እንትን ሲል በገና ሲጫወትለት መንፈሱ ይረጋጋል ክፉ መንፈስ ፋታ ይሰጣዋል ከዛ ደግሞ ሲሄድ ባክ ቱ ስኩዌር 1 ማለት ነው ከሆነ ጊዜ በኋላ ደግሞ እዛው እንደገና ያስጨንቀዋል ዳዊት መጥቶ ሲዘምርለት ትንሽ ፎ ይላል እንደዚህ አይነት ነው እንጂ የሚነግረን ዴሊቨርድ የሆነ ሰው ብሉይ ኪዳን ውስጥ አናገኝም አዲስ ኪዳን ግን ጌታችን ሲመጣ ገና ወንጌላትን ስታነቡ አጋንንት ማባረር ይጀምራል ከመቼ መጣ ለታሰቃየን ያለ ጊዜው ብለው የተርበተበቱት በሰላም ሲኖሩ ነበር ስለዚህ በጊዜው የነበሩ ሰዎችም በጣም ተደንቀው ነው ጌታን የሚናገሩት ማርቆስ 1:27 ላይ ለምሳሌ ሌሎችም ክፍሎች በደንብ ይነግሩናል ማርቆስ 1:27 ሁሉም ይላሉ ሰዎች ማለት ነው ለካጋንንቱ ልክ ሲወጣ ቁጥር 26 ላይ ሁሉም ይህ ምንድን ነው? በስልጣን እርኩሳን መናፍስትን ያዛል እነርሱም ይታዘዙለታል ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ ማለት ነው ለመጀመሪያ ጊዜ አጋንንት የሚታዘዙለት ሰው ተገኘ ሙሴ ሲያስወጣ እናይ ኤልያስ ሲያስወጣ እናይ ዳንኤል ሲያስወጣ እናይ ኢሳያስ ሲያስወጣ እናይ ማንም ሲያስወጣ እናይ አያቁም እስራኤላውያን ይሄንን ነገር ለመጀመሪያ ጊዜ ወጣ ሲባል ርኩሳን መናፍስ ሲወጡ የማን ነው what's going on አጋንንትን ርኩሳን መናፍስትን በስልጣን ያዛል እነርሱም ይታዘዙለታል ምን ጉድ ነው ብለው ተደነቁ ይላል ከዛ ጌታ ሲናገር አጋንንት እንደዚህም ይወጡ ከሆነ የእግዚአብሔር መንግስት እንግዲያውስ ቀርባለች ይላል ስለዚህ አጋንንትን የማስወጣት አገልግሎት የተጀመረው ከእግዚአብሔር መንግስት መምጣት ጋር ነው የክርስቶስ መምጣት የከፈተው ትልቅ በር አጋንንት ይታዘዙለታል ከዛ ደግሞ ስናነበው ደረጃ በደረጃ 12ቱን ጠራና ምን አላቸው አጋንንትን ማስወጣት እንደሚችሉ ነገራቸውና ለሚሽን ላካቸው ከዛ በኋላ ደግሞ ከሆነ ሂደት በኋላ ሰባዎቹን ደግሞ ይጠራቸውና አጋንንትን የማስወጣት ስልጣን ሰጥቶ ተገርመው ሲደነቁ እየዘለሉ አጋንንት በስምህ ታዘዙልን በቃ ንሱ ነበር ትልቁ ጉጉታቸው አጋንንት ሲታዘዙለት ታይተው መቼ ነው ደቀመዛሙርቱ እኮ አቀጧቸው በመገለጥ ተራራ ላይ ስታነቡ ላይ ጴጥሮስ ሁሌ በጣም ጴጥሮስ ሚገርምን ካራክተር ነው ንስቱ ምናምን ሁሉ ታቻለች ጓደኞቹ ታቻሉ በእኛ በዚህ ዳስ ምናምን ሲል ታች እኮ ደቀመዛሙርቱ አጋንንት እናስወጣለን ብለው አቀጧቸው ከዛ ልክ ሲወርዱ ጌታን ጋር መጥቶ አባትየው ምን አለ ልጅ እንደዚህ ያረፋ አስተፍቀዋል እንደዚህ ያረጋዋል ወደ ደቀ መዛሙርት አመጣዋቸው ግን አልቻሉ አንድ ቀን ግን ቻሉ ከዛ ሰባዎቹም ቻሉ ለሰባዎቹ ብቻ ብለን ሲገርመን መጨረሻ ላይ ላመኑት ስለዚህ እኛ የብሉይ ኪዳኑ ጃይንቶች አላረጉትን ማንኛችንም በስሙ ስልጣን አጋንንትን ማስወጣት እንችላለን የሆኑ ሰዎች አጋንንትን የማባረር ዲግሪ ጭነው ያባረሩልን ምን ኖር አይደለም ሁላችንም አጋንንትን እያንዳንዱ አማኝ በኢየሱስ ክርስቶስም አጋንንትን ያባረረ መኖር ለሁሉ ተሰጥቷል ላመነ የክርስቶስን ስም ለጠራ ስሙ ማጂካል ፓወር ኖሮት አይደለም ሐዋርያት ሥራ ላይ ስታነቡ ያስቀዋ ልጆች የሚባሉ ነበሩ ቀንዲ ነው እንዴ ይሄን ስም መጥራት ምን ችግር አላሉና ይዘው ጳውሎስ በሚለው በኢየሱስ ስም እናዛለን ውጣ ሲሉት ጳውሎስን አቀዋለ ኢየሱስን አቀዋለ እናንተ ከወዴት መጣት በረታባቸው ይላል ልብሳቸውን አሶልቆ ተቦጫጭቆ እግር ያውጭ ስሙ ማጂካል ፓወር የለው ላመነ ሰው አምኖ ለሚጠቀምበት ሰው ኃይል አለው የሆነ ሰው መጥቶ ስሙን ስለጠራ ግን አይደለም ለአማኝ ሁሉ ተሰጥቷል ምክንያቱም አጋንንት ጉልበታቸው ከኛ ቢያይልም ከስሙ ጉልበት ስለዚህ የርሱ ማሸነፍ ብቻ ሳይሆን እሱን ለሚያምኑ ሁሉ የማሸነፍን ስልጣን ሰጥቷቸዋል ይላል ሰይጣን ተሸንፏል የተሸነፈ ሰይጣን ነው ለነሱ ከሰጣቸው በኋላ ጌታ ምን አለ ሰይጣን እንደመብረቅ ከሰማይ ሲወድቅ አይ በቃ እሱ መጣ ተጀመረ ተጣለ የወደቀውን በለው ነው የተባለው እና እሱ ተሰጥቶናል መጨረሻው ዘመን እንደገና አሁን ተሸንፏል ሰይጣን በመጨረሻው ዘመን ደግሞ የበለጠ ይገደባል ራይ 21:3 ላይ ስናል መቼ ምን ቀድም ጌታ የሚመጣል ሲባል እንባ የለም ለቅሶ የለም ደስ የሚለን እሱ ነው ህመም የለም ምናምን እና አባቴ እንደዚህ በዴሊቨረንስ ብዙ ያገለግላልና በቃ ስለመጨረሻው ዘመን እሱ የሚጓጓው ሰይጣን እዛ እስር ቤት ሲገባ አይቼ ነው ምር እና እሱ የሚናፍቀው ሁሌ እሱ ነውና ምን አይነት ጥላቻ ቢኖረው ነው በሰይጣን ላይ ምናምን እና አሕዛብን ያሳት ካንተ ሆይ ይወደክ በቃ አለኩ በቃ ተከርተም ገብቶ ይሄ ያሰቃየን ምናምን እዛ አለ እሱም የመጽሐቱ ከዛ ከሺው ዘመን በኋላ ቤኔፊት ነው ግን የሚገርመው ትላንት ከዳንኤልም ጋር ስናወራ ነበር ሺው ዘመን ላይ ይታሰራል ሺው ዘመን እንዴት እንደምትወስዱት አላቅም ነገረ ፍጻሜ ላይ እንግዲህ ሊትራል ነው ሲምቦሊክ ነው ያው እንደ ፍጥር ጥራችሁ ግን በዛ በሺው ዘመን ራእይ ሺው ዘመን በሚለው ውስጥ ይታሰራል እንደዛም ሆኖ ግን የሰዎች ልብ ኃጢአት አለበት የሰዎች ልብ ይብል አለበት ሰይጣን ታስሮ እንኳን የሰው ልብ እንደው እነት አንዳንድ ጊዜ ሚስ ምናረገው የሰው ልብ ክፋት የልባችንን ማለት ነው የእንትና ልብ አይደለም የልባችንን ልብ ክፋት ጥልቀት አናቀ የሰው ልጅ ልብ ከታናሽነቱ ጀምሮ ክፉ ሰይጣን ታስሮ እንኳን የሰው ልብ በሺው ዘመን አለው የሆነ ዘሩ ምናምን አለ ለዚህ ነው መጽሐፍ ቅዱስ ዲል የሚያረገው ጉዳዩ ከልባችን ጋር ነው እንጂ ለሁሉ ነገር ሰበብ ሰይጣን ጋር አይሄድም አሁን ባለፈው ቆሮንቶስ 3 ላይ ጳውሎስ ያጵሎስ ሚል ክፍፍል የነበረባት ቤተክርስቲያን ላይ ጳውሎስ ወይ ተከፋፈላችሁ የጳውሎስ የጴጥሮስ ምናምን የኬፋ ያላችሁ ያጵሎስ ቀላል ነው የመከፋፈልን መንፈስ ገስጹ አይደለም ያለ እናንተ ዲል የሚያረጋው ከሰዎቹ ልብ ምን ሆናችሁ ነው ህፃናትም የምትሆኑት ገና ተራ ሰዎች ወተትም የምትጠጡ ገና ያላደጋችሁ ጫቀላ ሁላ ክርስቶስ ተከፍሏልን ምናምን ብሎ ይናገራል እንጂ መከፋፈሉን ገስጹት አይደለም በጌታ አራት ጉዳይ ላይ በስርዓት መውሰድ አቅቷቸው ቆሮንቶስ ተተራመስ የጌታ አራትን እንድምታረግ መንፈስ ገስጹ አይደለም የሚለው ምን አርጉ እናንተ ዲል አርጉ በዝሙት የሚኖረውን ሰው ቤተክርስቲያን እርምጃ ተሰድ እንጂ የዝሙት መንፈስ ነው ዋናው እሱን ቀጥቅጡ አይደለም ጉዳዩ ከማን ጋር ነው ከሰው ልብ ጋር ነው ሰዎቹ ናቸው እያሳበቡ መኖር አይቻልም ክፋት ከተገኘ ልባችሁ ላይ ችግር ልባችን ላይ ልቤ ላይ አለ ጉዳዩ የመጽሐፍ ቅዱስ ልባችን ስትጣሉ በሰይጣን አታሳቡ እናንተ ናችሁ የሆነ ነገር ስትሆኑ በሰይጣን አታሳቡ እናንተ ናችሁ መጽሐፍ ቅዱስ ሰይጣንን ገስጹት ይላል ኤፌሶን ተቆጡ በቁጣችሁ ላይ ጻሃይ አይግባ ለዲያብሎስ ፈንታ አትስጡ ቀዳዳን ከፍታለን ስለዚህ ቁጣችሁን ማኔጅ አርጉ አለመቆጣት ኃጢአት የሚሆንበት ሲቹዌሽን ሳለ ኢንጀስቲስ ላይ ማትቆጡ ከሆናችሁ እናንተ ንስሐ መግባት አለባችሁ ለምሳሌ ግን ቁጣችሁ ገደብ ሊኖረው ይገባል ቆሮንቶስ ላይ ሲናገር ያንን ወንድም ምን አድርጉት ተቀበሉት አንድ ጊዜ ከቀጣችሁት በኋላ ለዘላለም አትተውት እንጂ ተቀበሉት ሰይጣን ሐሳቡን አንስተውምና ሰው የመገለል የመገፋት ስሜት ተሰምቶት በዛው እየተኮነነ እንዲኖር ነው ሐሳቡ ስለዚህ ይቅርታ አርጉለትና መልሱት ወደ ህብረቱ የሰይጣን ሐሳብ እሱ እንዳይሆን ነው ይላል ያዕቆብ ላይ ሲናገር ለእግዚአብሔር ተገዙ ይልና ሰይጣንን ግን ከናንተም ወደ እግዚአብሔር ቀረቡ ስለዚህ ለእግዚአብሔር ተገዙን ያስቀድምና ከተገዛችሁ በኋላ ዲያብሎስን ግን ምን አርጉ ተቃወሙት ነው የሚለው ለእግዚአብሔር እንገዛለን ሰይጣንን ምንቃወምበት አሰራራለን እንቃወማለን በስሙ ስልጣን ከብዙ ነገሮች ጀርባ ያለውን ሐሳቡን እናፈርሳለን ሁሉ ነገር ግን ተጠቅልሎ የንትን መንፈስ የንትን መንፈስ ይያልን ከሁሉ ነገር ጀርባ ገስጸን ልባችንን ዲል ሳናረግ በቃ መንፈሱን አፈራ በላ ነው ብላችሁ ብትሄዱ ልባችሁ ችግር ስላለበት አፈራ ይበላም እሱ አፈር ካበላችሁት እንደውም እባብ አፈር ልሶ ይነሳል ይባላል ሊነሳ ይችላል ስለዚህ ከልባችን ጋር ነው የመጽሐፍ ቅዱስ ጉዳይ ስለ አጋንንት ሁለት ማሳሰቢያ ወይም ማስጠንቀቂያ ተናግሬ እጨርሳለሁ አንደኛ አንድ መጠንቀቅ ያለብን አሁን እንዳልኩት ከሁሉ ነገር ጀርባ አጋንንት እንዳለ አስዩም እንዳታለ ከሁሉ ነገር ጀርባ everything በቃ አጋንንት ብለን በጣም የተለጠጠ ኦቨርስቴት እንዳናረገው ጥንቃቄ ያስፈልገናል በሌላው ጽንፍ ደግሞ የተመታ ነው የተሸነፈ ጠላት ነው የለም አልቋል መገሰጽ አያስፈልግም የክርስቶስን ሥራ ብቻ ማውራት ነው ደግሞ ሰይጣንን ለመገሰጽ እንዳትሉ መጽሐፍ ቅዱስ ሰይጣንን ምን አርጉት ይላል ተቃወሙት ይላል ፈንታ አትስጡት ይላል ዙሪያችሁን ይዞራል ሊውጣው የሚፈልገውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ቀዳዳ ነው የሚፈልገው እሱን ተጠንቀቁ ብሎ ያስጠነቅቀናል ይመክረናል ከሰዎች ላይ ሰይጣንን እየገሰጹ አጋንንት የማስወጣት አገልግሎት በሐዋርያት ሥራ ላይ በደንብ ተተንትኖ ነው የሚነገረን አንዳንድ ኢፌክቱንም በአገልጋዮች ላይ እናያለን ለምሳሌ ጳውሎስ ቆሮንቶስ ላይ የሰይጣን መልእክተኛ ተሰጠኝ ምን ማለት ነው ክፍት እናርገውና ስቲል ጳውሎስ ላይ ጥቃት ነበረበት ተሰሎንቄን ስታነቡ ወደ እናንተ ለመጣ ፈልጌ ነበር ሰይጣን ግን አዘገየኝ ይላል ፈረንጅኛው he stopped us ነው የሚለው አቆመኝ ገታኝ ማለት ነው ስለዚህ አንዳንድ ያሰብናቸው ነገሮች እንዳይሳኩ ትልቁን ሐዋርያ ጳውሎስን እንኳን መግታት ማዘግየት ጉዞን ማስተናከል ይችላል ስለዚህ ሰይጣን ይሰራል ግን ሁሉንም ነገር ለሱ ሰጥተን ሁሉን ነገር ከሱ ጋር እንዳናረግ ያ ደግሞ ወደ ምን ሊከተን ይችላል ወደ ፍርሃት ወደ ስጉነት ነው ሊከተን የሚችለው ግን በእናንተ ያለው ከዓለም ካለው ይበልጣል ተብለናል ግን ደግሞ አይ እሱ ደግሞ ጭባ ውዳቂ አልቆለት ያዝም ብለን እንዘምርም እንዳትሉ ተጠንቀቁ ገስጹ እሰሩ ቀዳዳ አትስጡ ተጠንቀቁ ስለሚለን ችላም አንለውም ችላ ካልነው ደስተኛ ነው ሰይጣን ሁሉን ነገር ከሱ ጋር ካያያዝንም የማምለክን የመቀደስን የማገልገልን ደቀ መዝሙር የመሆንን ጌታን የማግነንን ነገር ትተን እሱ ጋር ብቻ ስናደርግም እሱም ያስደስተዋል ስለዚህ ሚዛናዊ የሆነ ምልከታ ሊኖረን ይገባል ማለት ነው አሜን ቃልዎት ያሰማልን 7 ደቂቃ አለ እንግዲህ ራሽ አርግ ያለው ግን በደም ጊዜ ለመስጠት ነበር ይሄን ይመስላል ለጥያቄ ይሄን እንውሰድ እሺ ያቄ ዮሐንስ ሲስ ከሰደው ጊዜ ማለት ነው ዘዛውን ነው አንተ ማጋሪ ደግሞ ታለ ጥሩ ጥያቄ ነው አንስተሽ። በጣም መነሳትም ያለበት ጥያቄ ነው። ልጆቻችሁስ በማን ያውጧቸዋል? እኔ ባጋንን ታለቃ ማውጣ ከሆነ ልጆቻችሁ በማን ያውጧቸዋል ይላቸዋል። ብሉ ኪዳን ላይ ቀድም እንደ ተባባለው ምንም ኤቪደንስ የተጠቀሰ ነገር የለም። በዛም ዘመን ስለማድረጋቸው ምንም ማናቀም አሰምሽኑ በመጽሐፍ ቅዱስ አዋቂዎች ዘንድ የሚወሰደው ልጆቻቸው ወይም ወጣቶቹ አገልጋዮች እንደዚህ አይነት አገልግሎት እንዳላቸው ይናገራሉ ወይም ኮንሲደር ያረጋሉ። ስለዚህ እሱን ባጋንን ታለቃ ታስወጣለ ሲሉት እንደሱ አይነት ሐሳብ ስለነበራቸው ልጆቻችን አገልጋዮች ናቸውሚል እነሱስ በማን ነው የሚያስወጡት? ሰይጣን የሚወጣው በሰይጣን አለቃ ከሆነ ልጆቻችሁስ የሚለው ጥያቄውን በዚህ መልኩ ለመመለስ ተደርጎ ነው የሚወሰደው እንጂ ሌላ ምንም ማረጋገጫ የለንም። ስለማስወጣታቸው በማን ስም ነበር የሚያስወጡት? የምርስ ያስወጣሉ ወይ? ፈሪሳውያን የምናቃቸው ናቸው። ስለዚህ it's saying በቃ በእነሱ በሚሉት አውድ በዛ መልኩ የመለሰላቸው ነው እንጂ ልጆቻቸው አጋንንትን ያስወጡ ነበር ለማለት ምንም ሌላ ማረጋገጫ የለንም። ግን ጥያቄ ከሚፈጥሩ ክፍሎች አንዱ እሱ ነው። በጣም ጥሩ ጥያቄ ነው። thank you እሺ እሱ ዘመነ ፍጻሜ ላይ እና ቆየዋለን ማለት ነው። ቀጥታ ወደ አጋንንት ከመጣ እሺ እሺ
አጋንንቱ ይታሰራል
ይታሰራል
እና አሁን አጋንንቱ ይታሰሩ የሰው ልብ ያው ክፋቱ እንዳለ እና በዚህ ጊዜ ያው የሚሉና የማይሉ ማለት ነው
ይሰጣቸዋል። ያው ጥያቄው ወደዛ ሄደ ኮምፕሊትሊ ወደ ሹ ዘመን ነው የሄድሽውና እሱን ለሚቀጥለው አስተማሪ እንተው ይሆናል ማለት ነው። ሌላ አለ? እሺ ባለፈው ስለ መላእክት ስናይ መላእክት እንደማይ ግልገል መላእክት የኔ ልጆች ብቻ መሆናቸው ነግሬያቸዋል። የመላእክት ግልገል ጌታችን ስለ ያቺ ስለ ሰዱቃው ያን ሊፈትኑት ቀርበው ትንሳኤ መላእክትም የለም ስለሚሉ አን ሳትወልድ ሞተች ወንድምየው አገባት እንዲ ሳትወልድ ሳይወልድ ሰውየው ሞተ ወንድም አገባት እንዲ ያሉ ሰባት ሄዱ ብለው ከዛ በትንሳኤ ቀን የማን ሚስት ትሆናለች ሲሉት መጻፍትና እግዚአብሔርና ሌላ ታውቁም ትስታላችሁ ብሎ በዛኛው ዓለም እንደ እግዚአብሔር መላእክት ይሆናል ብሎ ይናገራል። ስለዚህ መላእክት ናቸው በሚለው ከወሰድን መላእክት አይዋለዱ ትዳር የላቸው አይዋለዱ በዛ ከወሰድን በሌላ በመናልባት ከወሰድን ደግሞ አላቅ ግን አይዋለዱ መላእክት አይዋለዱ ሌላ ሶስት ደቂቃ አለ። አልገባኝም።
በብሉ ኪዳን ጊዜ ሔዋንን ሲያስታ እባብ ሆኖ ነው ያሳሳ?
አዎ አዎ።
እዚህ ላይ ደግሞ የተማርነው ላይ ደግሞ አካል ነፍስ ሆኖ እንዴት ነው የሰው ልጅ ያገባው?
የዘፍጥረት 6 ነው የምትይኝ? አዎ የዘፍጥረት 6 ጥያቄ ያለው ራሱን የቻለ ቀደም ብያለሁ። እሱ ጋር የሴት ልጆች ከአቤል ምትክ የመጣው ሴት የሚለው የሱ ዘርና የቃየል ዘር ናቸው የሚል አንድ አፈታት አለ። የለም የእግዚአብሔር መላእክት ሰዎች ጋር ናቸው የሚል አለ። የተለያየ ትርጓሜ ሙግት ስላለ እሱን ክፍት አድርጌ ነው የተውኩትና መላእክት ናቸው ብዬ ሰብስክራይብ አላረግም እኔ በበኩሌ። ግን የግድ ሰው እንደዚህ ማድረግ የለበትም። ለብዙ ሙግቶች ክፍት ነው። እሺ
መላእክት ቦዲ ያላቸው ምንድነው?
ስፒሪቹዋል ቦዲ?
አዎ። እና ለት ሂማንን ኮዘስ ማለት የሚችሉት የራሳቸው ማለት ለጌታ ብቻ ነው ወስታቸው ያለው
ኮዘስ የሚለውን ቃል ጌታ መጣው ፖሴሽን እንደሱ አይደለም። ከጂቪ ነው የምታነበው? ከጂቪ ነው የምታነበው? ማጃስዋ ፖሴሽን የሚለው ቃል እንትን አይደለም። መጽሐፍ ቅዱስ በሰይጣን መጠቃታቸውን በሰይጣን መያዛቸውን ነው እንጂ የሚነግረን ፖሰስድ በሚል እንትን ምን አርገ ዲፋይን ታረጋዋል? እሺ ቃላቱ ላይ ትኩረት አናርግና ፖሴሽንን በምን ነው የምትወስደው?
አይዲያዮስ እዛ ጋር ሲያስወጣቸው ወደ አሳማዎች
መግባታቸው። እሺ
የሆነ ቦታ ቦዲ ፈልጋል በበረሃ ይተራተታል።
አዎ
ከሱ የባሱ ሰባትን
ይዞ ይዞ ልክ ነው።
ስለዚህ እንደገባኝ ውስጥ እንደሚኖር የሰው ቢንግ ውስጥ ፐርሰን ውስጥ እንደሚኖር
አዎ በሰው ስጋ ላይ አካል ላይ አይደለም። አየህ ቅድም ለዚህ ነው አሁን መላእክት የሚለው ጋር አንዱ ችግር እሱ ነው። ምናልባት አሁን መላእክትንም እኔ እርግጠኛ ሆኜ አይደለም አለ እየተናገርኩ ያለሁት ከሶስቱ ቪዎች ይሄኛው የተሻለ ይመስላል ነው እንጂ እርግጠኛ ያልሆንኩት ለዚህ ነው። የዘፍጥረት 6 ለሚወስዱ ሰዎች ደግሞ እዛ ጋር ዲስኢምቦዲድ ስለሆኑ የነበራቸው ስጋ ስለተወሰደባቸው የግድ ቦዲ ይፈልጋሉ። ስለዚህ ዘፍጥረት 6 ላይ ያሉት ተብሎ ሌላ ዴፊኒሽን ጋር ይሄዳል። የመላእክቱ ትርጓሜ አንድ ድሮባክ ወይም ሾርት ካሚንጉ ይሄ ነው። ስለዚህ መላእክት ቅዱሳን መላእክት ሰው ስለመግባታቸው ሰው ስለማደራቸው ምንም መጽሐፍ ቅዱስ አይነግረንም። ስለዚህ ርኩሳኑ እንዴት ይሄ አቢሊቲ ሳይሆን ኒዱ እንዴት ሊፈጠርባቸው ቻለ እሱንም አናቀ በድንግዝግዝ እንደምናይ ነው። ተውቀት ከፍለን እናቀ ከሌለ ጨርሰናል። ሰዓታችን ሞልቷል። ማሰረጊያውን ላንተ ልስጥ።
አልጨረስን ገና